ያሉን ቀናት ብቻ ናቸውና ማድረግ ያለብንን ዛሬ አሁን ካላደረግን በቀላሉ ሊረፍድብን ይችላል ከሚሉት የህብረተሰብ ጤና አጠባበቅ ባለሙያና የውስጥ ደዌ ሐኪሟ ዶክተር ሶስና ከበደና ኢትዮጵያ አሁን እድል የሚሰጠው መስኮት አልተዘጋባትም። ከውጭ ጋር ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መታየት ሲጀምር ሁለተኛው ደረጃ ላይ ስንደርስ ያኔ ነው አስደንጋጭ የሚሆነው ከሚሉት ዶክተር ዳውድ ሲራጅ ጋር የተጀመረ ውይይት ነው። ኖቬል ኮሮና ቫይረስ በኢትዮጵያ ለመሆኑ ምን ያህል ጊዜ አለን በሚል ትኩረት ወረርሽኙ ስር ሳይሰድና ከቁጥጥር ውጭ ሳይሆን ሊደረጉ ይገባሉ ሲሉ ባቀረቧቸው የፖሊሲና ተጨባጭ ተግባር እርምጃዎች ዙሪያ ያተኮረው ውይይት በቀደመው ክፍል ከተገታበት ይቀጥላል።
ዶክተር ሶስና፣ በቀደመው ክፍል ውይይታችን ጥቅስ ያደረግነውን አንድ ሐሳብ በዝርዝር እንመልከት። ይህ እንደ ኢትዮጵያ ባለ ማህበራዊ ትስስሩ በጎላበት በቤተሰብ ውስጥም ሆነ በማህበረሰብ ውስጥ የጠበቀ ቅርርብ በሚታይበት በጣም ተጠጋግቶና ተቀራርቦ በሚኖር የኑሮ ውድነት የፈጠረውን ጫናና ለውጥ በቅርበት ባላውቅም አብሮ አንድ ማዕድ የሚቆርስ ረጅም ጊዜ የዘለቀ ዘመን የጠገበ ባህል ባለበት ማህበረሰብ እዚህ የተናጠል ኑሮ በጎላበት ዓለም እንኳን ተግባራዊ ማድረግ በብዙ መንገዶች አዳጋች የሆነው የማህበራዊ መራራቅ ወይም ሶሻል ዲስታንሲንግ የሚባለው ሰዎች አንዱ ከሌላው እንዲራራቁ ይህ በሽታ ግድ የሚለው ሁኔታ እንደምን በስፋት በተግባር ሊውል ይችላል? እንደ ማህበረሰብ የጤና አጠባበቅ ባለሙያስ ይህን ጥረት በአጭር ጊዜ ውስጥ ተጨባጭ ትርጉም እንዲኖረው ውጤታማ እንዲሆን ምን መደረግ አለበት ይላሉ?
ልክ ነው። እኔ የሚታየኝ ያው ይሄ አሁን የምናወራው ነገር በጣም ትልቅ ነገር ነው፣ ጥያቄ የለውም። ከዚህ ውስጥ ደግሞ በጣም ትልቅ ሆኖ የሚታየኝ አንደኛው ይሄ ይመስለኛል፣ ይሄ የሰዎችን የማራራቅ ችግር። እንኳን በእኛ ሀገር አንተም እንደጠቀስከው ሰው በጣም በተቀራርቦ በሚኖርበት ሀገር ቀርቶ በዚህም ሀገር እንኳን የሶሻል አይሶሌሽን ወይም የመራራቅ ነገር በጣም በጣም አስቸጋሪ ነው እና በተለይ በእድሜ ከፍ ያሉ ሰዎች ያው የበሽታ የመከላከል ችሎታቸውም ስለሚያንስ ደግሞ በብዛትም ሌሎች በሽቶች ሊኖራቸው ስለሚችል የሚጎዱትና የመሞትና የበሽታው ጥንካሬ እነሱ ላይ እንደሚበዛ ነው የምናውቀው። በኮቪድ-19 ብቻ ሳይሆን በብዛት በሽታ እነሱን ያጠቃቸዋል እና ለነሱ ሲባል እነሱን የመለየት እንዳይወጡ በብዛት ከሰው ጋር እንዳይገናኙ ነው አሁን የምንመክረው። የራሳችንን በሽተኞችም በጠቅላላም ሲዲሲም ሌሎችም የጤና ተቋማት የሚመክሩት እና በእኛ ሀገር ሁኔታ በምናይበት ጊዜ በጣም የሚከብድ ነገር ነው። ያ ነገር እንዴት አድርገን እንደምንናገር፣ እንዴት አድርገን እንደምናስተምር ወይም ደግሞ የጤና ባለሙያዎች ያንን ነገር እንዴት ማስተማር እንዳለባቸው ራሱን የቻለ ጥበብ ያስፈልገዋል ብዬ ነው የምገምተው። ከእምነት ጋርም ከባህልም ጋር ብቻ ሳይሆን ፕራክቲካል ከሆነ ነገር ይሄ በእጅ የሚያዝ ተጨባጭ ነገር ምጋ ስናስበው ብዙ ነገር ይመጣብኛል በሀሳቤ። መርካቶን እንውሰድ። ሰዎች ትንንሽ ቤቶች ውስጥ በሚኖሩበት አዲስ አበባ ከተማ ውስጥ ሰው በጣም ተጠጋግቶ በሚኖርበት ቦታ፣ እንደዚሁም ሌላ ቦታ የተፈናቀሉ ዜጎችም አሉ፣ ቤት የሌላቸው ህጻናቶችም አሉ እና በእድሜ ከፍ ካሉ ሰዎችም በላይ ሌሎች ሶሻል ፖፑሌሽን ወይም የተሰኑ ሰዎች አሉ። በጣም በጣም ችግሩ ለእኔ የሚታየኝ እንዴት አድርጎ ነው ያንን ነገር መናገር የሚችለው። ሶ ፓብሊክ ሄልት ኢንፎርሜሽን መናገር በጣም ቀላል ነው፣ እኛ ተቀምጠን ይሄን አድርጎ አታድርጉ ማለት ቀላል ነው። ግን ፕራክቲካል ሆኖ
በተግባር ያንን መዋል ግን ከባድ ነው።
ያንን ግን በተግባር ማድረግ ግን ይከብዳል እና ትልቅ ጥንቃቄ ትልቅ ምንድን ነው ከልብ የሚመጣ ስራ ልበልህ ሴንሲቲቪቲ ያስፈልጋል። እና ያንን እንግዲህ ለማድረግ ትልቅ ትረስት ያስፈልጋል። ይህንን ኢንፎርሜሽን የሚናገር ሰው ይህንን አይነት መልእክት የሚያስተላልፍ የመንግስትም ሆነ የጤና አካል በህዝቡ ዘንድ ተደማጭነት ሊኖረው ይገባል። እንደዚህ አይነት ትልቅ ባህልንና የአኗኗርን ሁኔታ ፈጽሞ የሚቀይር ነገር በምንናገርበት ጊዜ ተደማጭነት እንዲኖረን ትልቅ መሰማት ያለው ሰውና ያለው ኢንስቲትዩሽን ያስፈልጋል። አንዱ ትልቁ የዚህ ፓንደሚክ እንደ ኢትዮጵያ ላሉ አገሮች ትልቁ ችግር የሚያመጣው ይሄ ነው ብዬ ነው ማስበው።
የመረጃው ምንጭ የሚያምኑት የሚነገረው ሐሳብ ሊቀበሉት የሚገባ የሚችሉት መሆን አለበት ከመረጃው ትክክለኝነት ባላነሰ።
አዎ። ሁለተኛ ደግሞ በጣም ስለሚከብድ ያንን ነገር እንዴት አድርገን ነው የምናስተካክለው? አንድ ቦታ ላይ ሳነብ ምግብ ተሰርቶ ለነዚህ በድኔ ከፍላሉ ሰዎች መስጠት የሚል ሐሳብ የተናገረ ሰው አትበያለው እና እንደዚህ አይነት ነገሮች አሉና ለኔ ይከብደኛል። እኔ መልሱ የለኝም በዚህ ሰዓት፣ ግን ይሄንን ተራርቆ የመኖሩን ነገር ሳስበው በፕራክቲካል አይነት ከአኗኗር ጋር ብቻ ሳይሆን በተጠብጨባጭነት በጣም ትልቁ ችግር እሱ ይመስለኛል። እና ለዚህ ነው ተመልሼ ንግግርና ሪስክ ኮሚኒኬሽን የሚባለው ላይ ትልቅ ስራ መሰራት ያለበት ይሄ ነው። ዝም ብሎ ሄዶ አይደለም ይሄንን ነገር አድርጉ የሚባለው፣ በጣም በተሞላበት መንገድ ህዝቡን ማሳመን መቻል ያለባቸው ይመስለኛል።
ዶክተር ሶስና ምናልባትም ኮርኳሪውን ጉዳይ የነኩ ይመስለኛል። ስር የሰደደ መሰረት ያለውን ባህል በአንድ ቀን ጀንበር መለወጥ የሞትና የህይወትን ያህል ወሳኝ የሆነ ነገር ላይም ቢሆን በቀላሉ የሚደረግ አይደለምና ያሳስባል። ይህን ተጨባጭነት ጎላ የሚያደርግ ጉዳይ እንመልከት። በመሰረቱ ለመከላከል ከሚደረጉ ጥንቃቄዎች ተደጋግሞ የሚነገረው እጅን በውሃና በሳሙና መታጠብን ያህል ቀላል የሚመስል ነገር የቫይረሱን አብሮን የመቆየት እድል እንደሚቀንስ ስለሚታወቅ በእጅጉ ይመከራል። ነገር ግን ሳሙናና ንጹህ ውሃ እንደ ልብ የማያገኝ የሚበልጠው ህዝብ የሚኖርበት ሀገር ውስጥ ነንና እንዴት ይህንን ተጨባጭ ማድረግ ይቻላል? እንዲህ ባለ ብዙ አሳሳቢ ነገሮች በአንድ ጊዜ ያለው ጊዜ ደግሞ በጣም አጭር በሆነ ሁኔታ ውስጥ ሲፈጠር ምንድን ነው ተጨባጭ ማድረግ የሚቻለው? ዶክተር ሶስና ጀምረውታልና እርሶ ይጀምሩና ወደ ዶክተር ዳውድ እመለሳለሁ።
እሺ። ተጨባጭ የምንላቸው ችግሮች የአቅርቦት፣ እነዚህ በእጅ መታጠቢያ፣ እጅ ማንጫ፣ አልኮል የመሰሉት ነገሮች ከውሃ ጭምር ባልሳሳት ኢትዮጵያ ውስጥ በቂ ውሃ ያላቸው ሆስፒታሎች 1/3 ናቸው የሚባል ዴታ አንብቤያለሁ። ይሄ ነገር እንደገና መመለስ አስፈላጊ ነው ብዬ ስለማስብ ትንሽ ልመልስ በታሪክ። ይሄ ነገር እስካሁን ድረስ የሆነበት ምክንያት ነው አሁን እዚህ ለደረስንበት ሁኔታ ይሄንን ነገር እንድናወራ አንዱ መንገድ የሆነው። የምናገረው ሁላችንም የምናየው ነገር ምንድን ነው? አገሮች እያደጉ በሚመጡበት ጊዜ እንደ ወርልድ ባንክ እንደ IMF ያሉት ተቋማቶች የአፍሪካ ሀገሮችን እድገት እየነገሩን በቆየንባቸው 10 ዓመታት ውስጥ በአንድ አገር ውስጥ ሆስፒታል ተብሎ ውሃ ከሌለ ምን ማለት ነው? ራሳችንን እስካሁን እንዴት አልጠየቅንም? በሽተኞችን የሚጠብቁ የጤና ባለሙያዎች የሚያስፈልጋቸው ውሃ ሳይኖር እንዴት በሽተኞችን እንዲንከባከቡ እንዴት አሳልፈን እንሰጣለን? ድህነታችን ይገባኛል፣ ግን እድገታችን ጋር ስናመሳስለው ትንሽ ላመው ይከብዳል። የት ነበርን የሚለው ጥያቄ አለ እና ወደዛም የምመልስህ ያነሳት ስላለበት ነው። ግን አሁን የሆነ ሆኖ አሁን ያለንበት ደረጃ ላይ ውሃም የሌለበት ቦታ አለ እና እንደዚህ አይነት ነገሮች በጣም ይከብዳሉ። አንዱ ትልቁ ነገር ያው እንግዲህ ኮላቦሬሽን የሚባለው ነገር እዚህ ላይ ነው የሚመጣው። የሌሎች ሀገራት፣ የሌሎች ሰዎች፣ የሌሎች ተቋማት እርዳታ በጣም በጣም ያስፈልጋል። እንደገና ተመልሰን ወደ ጥያቄ፣ ወደ ኮላቦሬሽን፣ ወደ ዶኔሽን እንሄዳለን።
እርዳታ፣ ጥያቄ፣ ትብብር እያሉ ነው።
አዎ፣ ልክ ነህ። በጣም አዝናለሁ። ያ በጣም ያስፈልጋል። ያው ካሁኑ ነው መጠየቅ ያለበት፣ ካሁኑ ነው መሰብሰብ ያለበት። በቅርቡ ሰምቻለሁ N95 የሚባል የፌስ ማስክ የፊት ጭንብል ኢትዮጵያ ውስጥ ሊሰራ እንደተጀመረ ሰምቻለሁ። በጣም ጥሩ ነው፣ ደስ የሚል ነገር ነው። እሱ አልኮሎችን ምናልባትም የተሰሩ ሊኖሩ ይችላሉ፣ እሱንም ኢትዮጵያ ውስጥ ማግኘት ይቻላል። እና የተወሰነ አማውንቱን የተወሰነ ሁኔታውን በራሳችን ልናደርጋቸው የምንችል ነገር ይኖራሉ። ግን በምንም ተአምር በዚህ በሚቀጥለው አመት ውስጥ ኢትዮጵያ ለራሷ ለሚያስፈልጋት ሆስፒታሎች በሙሉ በቂ የሆነ ነገር ማድረግ እንደማትችል የታወቀ ነው። ስለዚህ አሁን ያለን አማራጭ ከ ካሁኑ ያንን ነገር ለማድረግ መዘጋጀት ነው። እንደሰማሁት እና እንዳነበብኩት የኢትዮጵያ ጤና ድርጅት ያንን ለማድረግ እየተንቀሳቀሰ እንደሆነ ሰምቻለሁ። ነገር ግን እንደገና ማለት የምፈልገው መጨረሻ ላይ እዚህ መድረስ አልነበረብንም። ውሃና በቂ የጤንነት የንጽህና ነገሮች ከእድገት ጋራ የመጀመሪያው ነገር መሆን ያለባቸው ነገሮች ነበሩ።
መልካም
ዶክተር ዳውድ በቀጥታ ወደ እርስዎ ልምጣ። ያለንበትን ሁኔታ የሚያሳዩ ጭብጦች ተነስተዋል። ይሄ ራስን ማግለል ሲገለጽ በዚህ በዩናይትድ ስቴትስ የሆነውን በዓለም ትልቋ ባለጸጋ ሀገር የገንዘብ እጥረት የሌላቸው ሰዎች እንኳን በኋላ ለሚገጥማቸው ፈተና ሲራወጡ መደብሮች የተራቆቱበትን የውሃ እጥረት እንዳይመጣ የሰዎችን ሩጫ ተመልክተናል። እንደ ኢትዮጵያ ባለ በቤት ክተት መውጣት የለብህም ሲባል የዕለት ጉርሱን የዛሬውን ብቻ አሁን የሚመገበውን ብቻ የሚያስብ ሰው ምንስ ይሃል በቤት ውስጥ ይቆያል? ጉዳዩ የህይወት ጉዳይም ቢሆን እጅግ ወሳኝ የሆነ እርምጃም ቢሆን ያን በተግባር ለማድረግ እንዴት ይችላል የሚለው ሌላ ራስ ምታት የሚሰጥ ጥያቄ ያመጣል። እስኪ አሁንም እነኚህ ተጨባጭ የሆኑ ነገሮች ወይም እርምጃዎች የምንላቸው መንግስትም ተቋማትም በቀላሉ የማይወጧቸው ህብረተሰቡም ከፈተና ጋር እንዴት አድርጎ ሊያያቸው ይችላል፣ ቤተሰቦች እንዴት ይቀበሉታል የሚሉትን ገፋ አድርገን እንመልከት።
አመሰግናለሁ። መቼስ ይሄ እንዳልከው ነው፣ ደጋግመን ተናግረነዋል። ከባድ ከባድ አደጋ ነው፣ ለኢትዮጵያ ወሳኝ ነው። ይህን አልፈን ብናይና ብዙ ነገሮች ብንተች በጣም ነው ደስ የሚለኝ። ምክንያቱ ለሀብታሞችም ከባድ የሆነው ነገር ለእኛማ እንዴት ሊሆን ይችላል የሚለው ያነጋግራል። ዶክተር ሶስና ያሉት በጣም ጥሩ ነጥብ አለ። እንዴት አድርገን ነው እዚህ የደረስ ነው የሚለው ጥያቄ እንደዚህ አይነት ችግር ላይ ሆነን እሱ ብናወራ ቅንጦት ይመስላል እንጂ ለወደፊት በጣም መነጋገር ያለብን ነገር ነው። ኢትዮጵያ ባለፉት 30 ዓመታት በፕራይመሪ ኬር በምንለው በመሰረታዊ የሕክምና አሰጣጥ ደረጃ ከፍተኛ እርምጃ ነው የሄደችው። ተገቢም ነበረ እውነት ለመናገር፣ ምክንያቱም አብዛኛው የኢትዮጵያ ሕጻናት የሚሞቱት በጣም በቀላሉ በክትባት በምትከላከላቸው ህመሞች ስለሆኑ ያለህን ገንዘብ በትክክለኛው ቦታ ባክ ፎር ዘ ማኒ ይሉታል ፈረንጆች፣ የበለጠ ውጤት ለማምጣት የምትፈልግ ከሆነና የተወሰነ ገንዘብ ካለ ፕራይመሪ ኬር ላይ ነው ማተኮር ያለብህ። 50 የ5 ወር ህጻናትን ማዳን እየቻልክ አንድ ሰው ላይ በስሳኛው አመቱ 5 አመት እንዲጨምር አታጥፋውም። ነገር ግን ደግሞ ልክ አሁን ዶክተር ስሱና እንዳሉት በጣም ብዙ ሚድል ኢንካም ሰው እየፈጠርክ ትምህርት ቤቱ እየጨመረ ነው፣ ኮሌጅ የተማረው እየበዛ ነው፣ የህብረተሰቡ ሰው ብዛት እየጨመረ ነው እያለ ተርሸሪ ኬር የምንለው ሶስተኛ ደረጃ ህክምና ቢያንስ እነ ህንድ እንደምናየው ወይም መካከለኛ የሆኑ ሀገሮች እነ ታይላንድ እንደሚታየው ደረጃ መድረስ ለምንድን ነው ያልቻለው? በየሆቴሉ 12ኛ ፎቅ ላይ ስትሄድ ፕሬዲክተብሊ ውሃ እየተገኘ እንዴት አድርጎ ነው አንድ ለእናቷ የሆነችው ጥቁር አንበሳ ሆስፒታል እንደዛ በቂ የሆነ ውሃ የማታገኘው? የትም ቦታ ሆቴል ስትሄድ ኤሌቬተሩ እየሰራ እንዴት ብሎ ነው በሽተኛ ከ8ኛና ከ7ኛ ፎቅ በእያንዳንዱ ሆስፒታል ላይ በእግሩ ወርዶ ራጅ እንዲነሳ ኤክስፔክት የምናደርገው? ሁልጊዜ ሳስተምር የምናገረው ነገር ነው ለኢትዮጵያ ውስጥ የሚማሩትን ሐኪሞች፣ ምክንያቱ ነገ ጠዋት ተመልሶ አለቆች ይሆናሉ እና መጠየቅ አለብን ፕራዮሪቲያችን ምን እንደምትላት እሷን ቃል አላቅንን።
ቅድሚያ የምንሰጣቸውን
ነገሮች በትክክል አስቀምጠናል ወይ? እንደ አገር ፕራይመሪ ኬሩ ይሄ መሰረታዊ ሕክምና እንዳለ ሆኖ በትንሹ መለወጥ የምንችለውን አለመለወጣችን ትልቅ አደጋ ውስጥ ከቶናል። አሁን ምንድን ነው የሚያስፈልገው ግን ለዚህ ህመም ካልክ፣ ይሄ እንዳለ ሆኖ መንግስት እንደ ድሮ ሳይሆን አሁን ልክ በቅዳሜና እሁድ እንደተነገረው በጣም ከፍተኛ ስዊፒንግ የምትለው ስር ነቀል አይነት ለውጦች ማካሄድ አለበት። ምን አይነት ላይ ለምሳሌ ብትለኝ፣ የህክምና እቃዎችን የሚያመጡ ድርጅቶች ከታክስ ነጻ ሊሆን ይችላል፣ ካረንሲ በመስጠት ሊሆን ይችላል፣ የምናቃቸውን ጥሩ ግንኙነት ያለንን አገሮች በማነጋገር ሊሆን ይችላል። ከነ ቻይና ጀምሮ ለውጥ ካላመጣን እንደ ድሮ ባለው የጉምሩክና የምናምን የሚተላለፍ ነገር የምንሰራ ከሆነ ትንሽ ይከብዳል እና ይህንን አትሊስት አሁን መለወጥ መቻል አለብን። ሳሙናና ውሃ የተባለው ውሃውን አሁን በአንድ ቀን መቼስ መለወጥ አይቻልም። የሚቻለውን ያህል መስራት ያስፈልጋል። አይቻልም ብሎ ማቆም የለብንም። የሚቻለውን ያህል ውሃ፣ ይሄ ነው በቃ አሁን ቅድሚያ ተሰጥቶት መሰራት ያለበት ነገር። ግን እሱ እስከሚሆን ይሄ አልኮሆል ቤዝዱ በጣም ሪሌቲቭሊ ቀላል ነው እና ብዙ አገሮች አክቹዋሊ የሚሰሩበትን ሬሲፔ በነጻ እየሰጡ ነው፣
ለዛ የሚያስፈልጉትን ቅመሞች
እንዴት መስራት እንደምትችል በቀላሉ እና እንደዚህ አሜሪካ ውስጥ ኦሪገን የሚገኝ ካምፓኒ 400,000 ፕላስቲክ ባጎች ለሰው በነጻ አድሏል። እንደገና ደግሞ ዓለም ውስጥ የትም ቦታ ያለ ሰው ሊያመርተው የሚፈልግ ካለ በጣም ቀላል ነው፣ ሬሲፒውን እንሰጣለን ሲሉ ነበር። መንግስት በጣም ልዩ የሆነ የአሰራር ዘዴ መፍጠር መቻል አለበት። እነዚህን ነገሮች አሁን ኢሚዲየትሊ ሰምቶ ይህንን ማምረት መቻል አለበት። ሳሙና ፋብሪካ ኢትዮጵያ ውስጥ ካለ ይሄን ለምን ነው የመጀመሪያ ስራው አድርጎ ማምረት የማይጀምረው አሁን? ምክንያቱም ይሄ እኮ እንዳካሄዱ ቻይና እንደሄደችበት ጣሊያን እንደሄደችበት ከሄደኮ ብዙ ችግሮች ልናይ ነው እዚህም። እና እነዚህ ነገሮች ማድረግ መቻል አለብን አሁን በፍጥነት። ግን ዋናው አሁንም ተመልሼ ያቺ መስኮት ሳትዘጋ አሁን እየተደረገ ያለው እንቅስቃሴ በሙሉ ኃይል መንግስት ወጪውን ችሎ ህክምና ባለሙያዎችን አጠናክሮ ሆስፒታሎችን አቅማቸውን አጠናክሮ አሁን ነው መስራት ያለበት። ከነዚህ የተገናኙ ሰዎችን ለይቶ በማወቅ ቶሎ ብሎ ምርመራ በማድረግ እነዛንም እንደገና በማግኘት እንደገና ነጥሮ ከማን ጋር እንደተገናኙ ይሄ ህመም በተቻለ መጠን ስር ሳይሰድና ከቁጥጥር ሳይወጣ ማቆም ሳለብ ነበር። ከፈረንሳይ የተላከ መልእክት የፈረንሳይ የተላላፊ ህመም ዶክተር ነው የጻፈው። በእኔ ግምት አለ 10 ቀን የዘገየ ነው አለ። 10 ቀን በፊት አሁን ምናረግ ያለነውን ብንጀምር ኖሮ እዚህ አንደርስም ነበር አለ። ካለፈ በኋላ መናገር ቀላል ነው። 10 ቀን በፊት ግን ይሄን ያህል ቢጠይቅ ኖሮ እሱ ማንም አይሰማውም ነበር። ለዛም ነው ያልተደረገው። እና እኛ አሁን ይሄን ያህል ወጪ ሲጠየቅ በጤና ጥበቃ ሚኒስቴርም ይሁን በኢፒኤችአይ በዚህ በኢትዮጵያ ምርምር ኢንስቲትዩት ይሄን ያህል ያስፈልገኛል ሲል መጠራጠርና እንደ ድሮው በውረድ ተዋረድ ገንዘቡን መፈለግ ሳይሆን የሚቻለውን ያህል አገሪቷ አቅማን እንደተወሰነ ሆኖ እናቋለን ይሄንን ተረባርቦ አሁን የሚቻለው ቁጥሩን አሳንሶ ይሄንን ህመም መቆጣጠር። አንዴ ከገባ በኋላ ሆስፒታሎቻችን በአንድ ቀን ሰርጅ አድርገው ይሄንን ካፓሲቲ ይሄንን የአይሲዩ ስራ የሚያስፈልገው ህመም ማድረግ አይችልም። ኦፍ ኮርስ እሱ ላይ መስራት አለብን። አሁን ዘል ተነጋገርንም ሐኪሞቹ ላይ ሆስፒታሎቹ ላይ ግን እዛ ላይ ነው መጀመሪያ መጠንከር ያለብን።
አሳሳቢነቱን ከዚህ በላይ ማቅረብ የሚቻል አይመስለኝም። እንደነገሩን ስንት ቀን እንዳለንም ባይታወቅ ቀናት ሳይልፉ መስኮቷ ሳትዘጋ መትጋት አለብን ነው ያሉት። በተለያየ ኃላፊነት በተለያየ አቅጣጫ የሚሰራ ይመስላል። እስኪ ወደ ግለሰብ እናወርደው መላልሰን ግራና ቀኝ በህብረተሰብ ደረጃ የሚታዩትን በአገር ደረጃ የሚታዩትን ተመልክተናል። ዶክተር ሶስና እንደ ህብረተሰብ ጤና አጠባበቅ ባለሙያ ቀደም ባርኔጣይን ልቀይር ብለዋል ሁለት ሙያ ስላለዎት አንድ ቤተሰብን በምሳሌ እንውሰድና በዚህ ሰዓት ይሄን ፕሮግራም የሚከታተል ምናልባትም ያን ሐል ያላሳሰበው ወይንም በዜና ደረጃ ብቻ የሚሰማ አንድ ወጣት በርግጥ ዛሬ የዜና ጉዳይ ብቻ ሳይሆን የሱን ህይወት የሷን ህይወት የሚመለከት ወላጆቹን የከባቢውን የሚመለከት መሆኑ ለልፈት ሊዳረጉ የሚችሉ ሰዎች ቁጥር ትንባያዎቹ በዚህ በዩናይትድ ስቴትስ የሚሰጡት አሃዞች ያስደነግጣሉ። በመቶ ሺዎች ድረስ ሊደርስ ይችላል የሚለው ተደጋግሞ እየተነገረ ነው። ዛሬ ያሉትን ሁኔታዎች ከግምት አስገብተው በሚደረጉ ስሌቶች ያሳቻቸው ተደራራቢ ችግሮች ባሉበት ሀገር የከፋ ውጤት ሊኖረው ይችላል የሚለው በጭንቀት ምን ላረግ ይችላልው ከማለት ይልቅ በተጨባጭ ሊደረጉ የሚችሉ ጥንቃቄዎች በሁለቱም ሀከር ያለው ክፍተት አንዳንዴ ጠባብ ነውና በምሳሌ ያስረዱን። አንድ ወጣት አንድ ቤተሰብ ምን ማድረግ አለበት?
አድማጮች ከዶክተር ዳውድ ሰይድ ሲራጅ እና ከዶክተር ሶስና ከበደ ጋር የጀመረው ውይይት አልተቋጨም። ቀደም ጥያቄና በሌሎች አነጋጋሪ አዋይ ርዕሰ ጉዳዮች ዙሪያ የተደረገው ቀሪ ውይይት በሶስተኛውና የመጨረሻው ክፍል ይቀርባል። አሁን ግን እንግዶችን ዶክተር ሶስና ከበደንና ዶክተር ዳውድ ሰይድ ሲራጅን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።